መሰንበቻውን በባህር ዳርና በአዲስ አበባ ከፍተኛ የመንግስት ባለስልጣናት የተገደሉባቸውን ድንገቶች ተከትሎ ሁለት የአማራ ተወላጆች ማህበራት ከትናንት በስቲያ ከዋሽንግተን ዲሲ ወጣ ብላ በመትገኘው ሲልቨር ስፕሪንግ የሰጡትን ጋዜጣዊ መግለጫ ተንተርሶ የተካሄደ ቃለ ምልልስ ነው። አሉላ ከበደ ነው ከአስተባባሪዎቹ አንዱን ጋብዞ ያወያየው። እንግዳው ራሳቸውን በሚያስተዋውቁበት ይጀምራል።
ቮይስ ኦፍ አሜሪካ ይህንን እድል ስለሰጠኝ በቅድሚያ አመሰግናለሁ። ተመስገን መንግስቱ እባላለሁ። የአማራ ማህበር በሰሜን አሜሪካ መስራች እና ያለፈውን 2 ዓመት በሊቀመንበርነት የመራሁ አሁን ደግሞ በስራ አስፈጻሚው ውስጥ በህዝብ ግንኙነት ቃል አቀባይ ሁኜ እየሰራሁ ነው። ከኛ ጋር በጥምረት እየሰራ ያለው የአማራ ባለሙያዎች ማህበር እሱንም እንግዲህ በዚህ ቃለ ምልልስ ውስጥ የመወክል ይሆናል።
አመሰግናለሁ አቶ ተመስገን። በወጣትነት እድሜ ውስጥ ነው ያሉት? ወጣት ነው።
ለእኔ የሚመቸኝ አንተ ቢሆን ነው።
መልካም፣ እንግዲህ አንተ እያልኩ ቀጥላለሁ። በሰሜን አሜሪካ የአማራ ማህበርና የአማራ ባለሙያዎች ማህበር በጥምረት ጋዜጣዊ መግለጫ ሰጥታችኋል። በመግለጫችሁ በባህር ዳርና በአዲስ አበባ በደረሱት እጅግ ዘግናኝ ክስተቶች ሳቢያ በከፍተኛ ድንጋጤና ጥልቅ ሐዘን ውስጥ እንገኛለን ስትሉ፣ ከክስተቶቹ ጋር በተያያዘም መሪር ሐዘን፣ ቁጭት፣ ግራ መጋባትና ጥርጣሬ ውስጥ እንገኛለን ይላል መግለጫችሁ። ሐዘንና ቁጭቱ ምናልባትም ግራ መጋባቱ ጭምር የብዙዎች ስሜት ይመስላል። ነገር ግን ጥርጣሬ ውስጥ እንገኛለን ይላልና መግለጫችሁ፣ እስኪ አስረዳን የጥርጣሬያችሁን መንስኤ ጨምረ።
እሺ፣ በጣም አመሰግናለሁ። እንግዲህ በመግለጫችንም እንደገለጽ ነው እነዚህ ሁሉም ባንድ የተሰሙን ነገሮች ናቸው። አሁን ቅዳሜ ባህር ዳርና አዲስ አበባ ላይ በተከሰተው ድርጊት ከዛም በኋላ እሱን ተከትሎ የሚወጡት መረጃዎች እና ከዚህም ከዛም የሚሰሙት ነገሮች እነዚህም ሁሉ ስሜቶች በአንዴ እንዲሰሙን አድርጎናል። የመግለጫውም አንዱ ዓላማ እኛ እንደ ሰው እንተሰማን ከሀዘናችን ጋር ተጎዱ ወገኖችም ልባቸውም ለተሰበረ መጽናናትንም ለማጋራት ነው እና አንዱም የመግለጫው ዓላማ በዛ ውስጥ የገለጽነው ነገር እንግዲህ እሱ ነው። በዋናነት እንግዲህ መጠራጠር የሚለውን ነገር ታጉልቼ መናገር ፈልጋለሁ። ሌላው በሰውኛ ስሜት ሁሉም ሰው የሰው ጉዳት ያመዋል፣ የሰው ጉዳት ልቡን ይሰብረዋል እና እንደ ሰውኛ ማናችንም ያ ሊሰማን ይችላል። ክስተቱን ተከትሎ የኢትዮጵያ መንግስት ባህር ዳር ላይ የተፈጸመውን ድርጊት የመፈንቅለ መንግስት ሙከራ በሚል ከገለጸው በኋላ አጠቃላይ ሂደቱ በጣም ግራ በሚያጋባ ሁኔታ ወደ ምንስ እየሄድን ነው? በእርግጥስ ያለፉትን 1 ዓመት በኢትዮጵያ ውስጥ እያየ ነው የነበረው የዲሞክራሲ ጭላንጭል እየጨለመ ነው ወይ ወደሚል አይነት የጥርጣሬ መንፈስ አስገብቶናል። በዚህ አይነት ስሜት ሊፈጥርብን የቻለው አንደኛ ነገር መንግስት ምንም ጊዜ ሳይወስድ የተፈጠረውን ነገር የመፈንቅለ መንግስት ሙከራ ብሎ መግለጹ በራሱ አንዱ ያስደነገጠንና ምንድን ነው ብለን እንድንጠይቅ ያደረገን ነገር ነው። በክልል መስተዳደር ከተማ ውስጥ ያለ የተፈጠረ አንድ ድርጊት መፈንቅለ መንግስት ሊያስብለው የቻለው ነገር በራሱ ግራ የሚያጋባ ነገር ነው። ከዛም በኋላ ያንን ተከትሎ ደግሞ የመንግስት አካላት ብቻ የመረጃ ምንጭ ሆነው የመረጃ ፍሰት እንዳይኖር የኢንተርኔት አገልግሎት ተቋርጦ ከመንግስት ውጭ ከሆነ ከየትኛውም አካል ስለ ጉዳዩ ለመስማት ህዝቡ መስማት እንዳይችል ሆኖ የመንግስትን ቃል ብቻ ነበር እየሰማን የነበረው። እሱም ብቻም አይደለም፣ የዓለም አቀፍ ሚዲያዎች፣ የሀገር ውስጥ ሚዲያዎችም ያንኑ የመንግስት ቃል ተቀብለው ነበር የሚያንጸባርቁትና ይሄ ሁሉ ነገር በእኛ ውስጥ ጥርጣሬ እንዲፈጠር አድርጓል።
አቶ ተመስገን፣ ጥያቄ እንድጠይቁ የሚያደርጉ ሁኔታዎችን ዘርዝረሃል። የኢንተርኔት አገልግሎት አሁንም ድረስ እንደተዘጋ መሆኑ፣ እነኚህ ሁሉም መረጃዎች በዋናነት ምንጩ መንግስት መሆኑ ጥያቄዎች ጎልተው እንዲወጡ አነጋጋሪ እንዲሆን አድርጓል። በአንጻሩ ግን በመንግስት በኩል በጸጥታ ጉዳዮች መሰራት ካለበት ስራ አንጻር በምክንያታዊነት ሊወሰዱ የሚችሉ ሁኔታዎች ይታዩሃል?
አዎ፣ እንዲሁ ነጥለን ስናየው ጉዳዩን እንደተባለውም ከጸጥታ አንጻር ፌዴራል መንግስቱ ያንን አይነት እርምጃ እንዲወስድ ወይም ደግሞ የማረጋጋትና ነገሩን የማስተካከል ኃላፊነት እንዲወጣ ድርሻው እንደሆነ ይታወቃል። ግን አጠቃላይ ሙሉ ምስሉን ካየነው የፌዴራል መንግስቱ ባህር ዳርም ላይ ሆነ ክልሉን ሙሉ በሙሉ ተቆጣጥሮ አጠቃላይ እያደረገ ያለው ነገር ከድርጊቱ በኋላ የተከሰቱትን ነገሮች እያንዳንዳቸውን ነገር መዘን ስናያቸው የመንግስት በዛ ቦታ ተገኝቶ ሁኔታውን ለማረጋጋት ሊያደርግ ይገባዋል የሚባለውን የህገ መንግስታዊም እንበለው የመንግስት ኃላፊነት ድርሻን ለመወጣት ነው ለማለት የሚያስችል አይደለም።
እስኪ ምሳሌ ስጠኝ።
ጥሩ። እንግዲህ ድርጊቱ ከተፈጸመ በኋላ መንግስት እንዳልኩት የፌደራል መንግስቱ ነው አሁን ሙሉ በሙሉ ሊባል በሚችል ሁኔታ ክልሉ ላይ የመንግስት ኃላፊነትን እየወጣ ያለው የፌደራል መንግስቱ ነውና የክልሉ መንግስት አሁን ፉሊ ፋንክሽን እያደረገ ነው ለማለት በሚያስችል ሁኔታ አይደለም ያለው። ይሄ አንዱ መሰረታዊ ነገር ነው። ይሄንን ተከትሎ ግን በርካታ የማህበረሰቡ የመንፈስ አነቃቂዎች እንላቸው እነዚህ ንቁ የሆኑ የማህበረሰቡ አባላት የእስራት ግድያና የማሳደድ ትን እየተደረገባቸው ነው። እነዚህ የሚወጡት መረጃዎች የሚያሳዩት እንደዛ አይነት ነገር እየተደረገ ነው። ሌላው የሚሊሻ ልዩ ኃይልና የመሳሰሉ ከክልሉ ጸጥታና ሰላም ጋር ተያያዥ የሆኑ መዋቅሮችን የማፍረስና መሰል እንቅስቃሴዎች እየተካሄዱ እንደሆነ መረጃዎች ይደርሱናል። ገበሬዎች አካባቢም እንግዲህ የአማራው ማህበረሰብ እና ሳሪያ ትጥቅ እንግዲህ የማይነጣጠሉ ነገሮች ናቸው። አሁንም ገበሬው አካባቢ መሳሪያ የማስፈታትና የመሳሰሉ እንቅስቃሴዎች እንዳሉ መረጃዎች ይደርሱናል። ያም ብቻም አይደለም እንግዲህ እዛ የተከሰተውን ነገር የተለያዩ ቡድኖች በምን መልኩ ነው ሪአክት እያደረጉ ያሉት ብለን ስናስብ አንዳንድ የሆነ ወደሆነ አቅጣጫ የሚመራን ነገር እንዳለ ይታየናል።
መልካም። አቶ ተመስገን፣ እንዲህ ያለ ስጋትና ጥርጣሬ ያሳደረባችሁ ሁኔታ ባለበት የመንግስት እንቅስቃሴ የአካባቢውን መንግስት እንቅስቃሴ ገድቦታል በሚል የደረሰበት እንደሚሰማችሁ አስረድተሃል። ቀጣዩ አቅጣጫ ምን መሆን አለበት ትላለህ? ሁኔታዎች ከቁጥጥር ውጪ ከመውጣታቸው አስቀድሞ ሌሎችስ ተጨባጭ እርምጃዎች በመንግስቱ እንዲወሰዱ የተፈጠረው ሁኔታ ወደ ተሻለ አዝማሚያ እንዲመጣ የፌደራል መንግስት ማሳደድና ማሰሩን እንዲያቆም የሚልም ትገልጻላችሁ? በተጨባጭ እነኚህን ሁኔታዎች የሚያስረዱ መረጃዎች አላችሁ ወይ? ከሆነስ የተሻለ መተማመን እንዲኖር የአካባቢው ማህበረሰብም ወደ መረጋጋትና ሰላሙ እንዲመለስ ይረዳል የምትሉት ተጨባጭ አማራጭ ምንድን ነው?
አዎ፣ ትክክል ነው። እንግዲህ በመግለጫችንም በዋናነት ከሀዘን መግለጫውና የተሰማንን ስሜት ከመግለጫም ባሻገር ሁኔታዎች ከቁጥጥር ውጭ ሆነው ነገሮች ከመበላሸታቸው በፊት መንግስት ሊወስዳቸው ይገባል ብለን ያሰብናቸውን እርምጃዎች ነው የጠቀስነው እና ከነሳም ውስጥ አንዱ እንግዲህ ስህተት ተሰራ ብለን የምናስበው የፌዴራል መንግስቱ በክልሉ መንግስቱ ጣልቃ ገብቶ ሙሉ በሙሉ እያንቀሳቀሰ መሆኑ ይሄ የመጀመሪያው አንዱ መስተካከል የሚገባው ነገር ነው። እዛ አካባቢ የተከሰተውን ችግር የክልሉ መንግስት እና ሀገር ሽማግሌዎች የሌሎችም ድርጅቶች በመተባበር በመነጋገር በመመካከር መፍታት የሚችሉት ጉዳይ ነው ብለን እናስባለን። የፌዴራል መንግስቱን ጣልቃ ገብነት በሚፈልግ ደረጃ ላይ ነው ያለው ብለን አናስብም። ያንን ችግር መፍታት የሚችል አቅም አለ ብለን እናስባለን። ስለዚህ የፌዴራል መንግስቱ ያንን እንዲያደርግ ለህዝቡ እና ለክልሉ መንግስት እድሉን ሊሰጥ ይገባል ብለን እናስባለን። እሱ አንዱ እናስተላልፈው መልእክት ነው። ሌላው በዋናነት እንግዲህ ይሄ ጥርጣሬ የፈጠረው እና ህዝቡን ውዥንብር ውስጥ የከተተው የመንግስት በገለልተኛ ወገን ያልተጣራ ወይም ደግሞ ከመንግስት ብቻ የወጣው ድርጊቱን የመፈንቅለ መንግስት ሙከራ ነው፣ በዛም ውስጥ መፈንቅለ መንግስት ለማድረግ የተሳተፉ ግለሰቦች ናቸው ተብለው እየተወሰደ ያለው እርምጃ የአንድ ወገን እይታ ስለሆነ ያለው እሱ በገለልተኛ ወገን እንዲጣራ መንግስት ለዚህ ትብብር እንዲያደርግ መንግስትም ላይ ዓለም አቀፉ ማህበረሰብ ጫና እንዲያሳድር ይህንም ነው እንግዲህ መልእክት ያስተላለፍ ነው። በዚህ ረገድ ከዓለም አቀፍ ተቋማት ጋር እስካሁን የተለያዩ እንቅስቃሴዎች እየተደረገ ነው፣ ይህን ገለልተኛ ማጣራት እንዲካሄድ ማለት ነው። ሌሎቹ እንግዲህ ህዝቡ በአንድነት በዚህ አስከፊና ምናልባትም በታሪካችን ሊጠቀሱ ከሚችሉ አንድ የፈተና ወቅት ላይ መላው የአማራ ህዝብ፣ የአማራ ህዝብ ወዳጆች እና መላው ኢትዮጵያውያን በዚህ ሰዓት በጣም በሰከነ ሁኔታ በአንድነት በመተባበር በመደማመጥ ያለንበትን ችግር እንድንላልፈው ለህዝቡም ነው ጥሪ ያቀረብ ነው።
በሰከነ ሁኔታ ብለሃል ተመስገን፣ ጊዜው የሚጠይቅ ይመስለኛል። ያነሳቸዋቸው ጥያቄዎችም ሀሳቦችም በርከት ያሉ መሆናቸውን ተመልክቻለሁ። ሌሎች መሰል እንቅስቃሴዎችም ሆኖ በሂደት የሚታዩ ሁኔታዎችን አስመልክቶ መልሰን እንደምናገኛችሁ ተስፋ አድርጋለሁ። ተመስገን መንግስቱ፣ በሰሜን አሜሪካ የአማራ ማህበር መስራቾች አንዱና የህዝብ ግንኙነት ቃል አቀባይ፣ ለጊዜው አመሰግናለሁ። እግዜር ይስጥልኝ።
በጣም አመሰግናለሁ አሉላ።